Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሐምሌ 9 2008 ዓ ም ፕሮግራሙን ጀመረ። ደሞዝና ኑሮ በኢትዮጵያ።
አዲስ አበባ ውስጥ እኔ በምሰራበት ዲፓርትመንት ያሉ ወጣት አስተማሪዎች የኮንዶሚኒየም አንድ ክፍል መኝታ ቤት የሌላት በ4000 ብር ተከራይተው ይኖራሉ። ደሞዛቸው ከ4000 ያለፈ አይደለም።
ያለው መፍትሄ አማራጭ የሌለው የሰራተኞችን የአስተማሪዎችን ደሞዝ መጨመር ነው። መጨመር ደግሞ ሲባል በታክስ መልሶ በአዙሪት መውሰድ አይደለም። እነሱን ጥሩ ሸማች የሚያረጋቸው በኢኮኖሚ ውስጥ ጥሩ ተንቀሳቃሽ የሚያረጋቸው ከሆነ አገሪቷን ትጠቀማለች፣ እነሱም ይጠቀማሉ። በዚህ ሁኔታ ነው መሄድ ያለበት የሚመስለኝ።
ከአዲስ አበባ ዩኒቨርሲቲ ዶክተር የራስ ወርቅ አድማሴ፣ ከመቀሌ ዩኒቨርሲቲ ደግሞ ዶክተር አየለ በከሬ ይወያያሉ በምሽቱ። ስለ ሰሞኑ የጎንደር ሁኔታም ዝግጅት አለን። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ 4 ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን የዓለም ዜና እናሰማችሁ።
እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማእግዜር ነኝ። የቱርክ ፕሬዚዳንት ረጠብ ጠይብ ኤርዶዋን ዛሬ በኢስታንቡል ለደጋፊዎቻቸው ባደረጉት ንግግር የቱርክ አየር መንገድ በረራ መጀመሩንና የአንካራ አየር ማረፊያ በቅርቡ እንደሚከፈት ተናገሩ። ፕሬዚዳንቱ ይህንን የተናገሩት የሀገሪቱ የውጭ ጉዳይ መስሪያ ቤት የሀገሪቱ ሰራዊት አዛዦች ወታደራዊ መፈንቅለ መንግስት አካሄዱ ባሉ ማግስት ነው። የቪዲዮ ምስሎች እንዳሳዩት ከሆነ ታጣቂዎች የሲኤንኤን ተርክ የዜና ምንጭን መስሪያ ቤት ተቆጣጥረው የነበሩ ታጣቂዎች ሲታሰሩ አሳይተዋል። የቴሌቪዥን ጣቢያውም ስራውን ጀምሯል። በመዲናዋ አንካራ 17 የፖሊስ ባልደረቦችን ጨምሮ 42 ሰዎች መገደላቸውን የሀገሪቱ ጠቅላይ አቃቤ ሕግ አስታውቀዋል። የሰሜን አትላንቲክ ጦር ቃል ኪዳን መሪ የንስ ስቶልንበርግ በሀገሪቱ መረጋጋት እንዲኖር ጥሪ ሲያቀርቡ፣ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ጉዳዩን በቅርበት እየተከታተሉ እንደሆነ ገልጸዋል። የውጭ ጉዳይ ሚኒስትር ጆን ኬሪ ደግሞ በቱርክ ሁለቱም ወገኖች ከደም መፋሰስ ታቅበው በዴሞክራሲያዊ መንገድ የተመረጠውን መንግስት እንዲደግፉ አሳስበዋል። በቱርክ የተከሰተውን ሁኔታ አስመልክቶ የምናውቀውን እንግለጽላችሁ። የቱርክ ጠቅላይ ሚኒስትር ቢናሊ ይልድሪም እስካሁን ከመፈንቅለ መንግስቱ ጋር በተያያዘ 2839 ወታደሮችና መኮንኖች በቁጥጥር ስር ውለዋል ብለዋል። ከአርብ ጀምሮ በመላ ሀገሪቱ 161 ሰዎች መገደላቸውን፣ ከእነዚህም መካከል 41 የፖሊስ ባልደረቦች፣ 2 ወታደሮች፣ 47 ሰላማዊ ሰዎችና 104 የመፈንቅለ መንግሥት ሴራ ጠንሳሾችና ተባባሪዎች መገደላቸውን የቱርክ አዲስ የተሾሙት ኢታማጆር ሹም ጄኔራል ዱንዳር ተናግረዋል። የቱርክ ፕሬዚዳንት መፈንቅለ መንግሥቱን ያቀነባበሩት ከሀገር ውጭ የሚገኙ የሃይማኖት መሪ ፈቱላህ ጉሌን ናቸው እያሉ ነው። ከዚህ ጋር በተያያዘ የሶማሊያ መንግሥት በቱርክ መፈንቅለ መንግሥት ስማቸው የተነሳውን ፈቱላህ ጉሌን ጋር የተገናኙ ድርጅቶች እንዲዘጋ አዛለች። የሶማሊያ ካቢኔት ውሳኔውን ያሳለፈው ጉሌን በቱርክ በተከሰተው መፈንቅለ መንግሥት እጃቸው እንዳለበት ከተገለጸ በኋላ ነው። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካኑን ውክልና ያገኛሉ በሚል ታሳቢ የተሰጣቸው እጩ ዶናልድ ትራምፕ ለመጀመሪያ ጊዜ በዛሬው ዕለት በኒውዮርክ ከምክትል ፕሬዚደንት ምርጫቸው የኢንዲያና አገረ ገዥ ማይክ ፔንስ ጋር ታይተዋል። ትራምፕ ፔንስን የዚህ ምርጫ ሂደት ጓዴ ሲሏቸውም ተሰምቷል። አክለውም አጋራቸውን ታማኝ፣ የተከበሩና መልካም ሰው ብለዋቸዋል። የማኅበረሰብ ወግ አጥባቂ ፖለቲከኛው ማይክ ፔንስ ለ6 ተከታታይ ጊዜያት የኮንግረስ አባል የነበሩ ፖለቲከኛ ናቸው። አድማጮች ለምሽቱ ያዝናቸው ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሐምሌ 9 2008 ዓመተ ምህረት ምሽት ፕሮግራም ነው።
አሁን ደግሞ በቃ የምናቀውን እየካድን በቃ ጥያቄውን ሙሉ በሙሉ ለማገበስበስ ለማስቀረት የማድረግ ስራ ነው እየሰሩት ያለውና እኔ እውነቱ ለመናገር ያህል በጣም አዝኛለሁ። በጣም አዝኛለሁ ከማደርገው ነገር በላይ ሆኗል። እንግዲህ ማንነት የጠየቀ ሰው በህገ መንግስት የተፈቀደለት እንኳን አንቀጽ ጠቅሶ እየጠየቀ ያለው ሰው እንደዚህ ማድረግ እኔ እንጃ ለመንግስት አሁን ትምህርት ይሆነዋል ብዬ አላስብም።
የወልቃይት ተወላጁ አቶ ገሰሰ ኃይሉ ናቸው። ኢትዮጵያ ነው ያሉት።
ህዝቡ ወደ አደባባይ የወጣው ቅሬታ ሳይኖር ሊሆን አይችልም። ቅሬታ ኖሮ ነው የወጣው እንጂ ለምስጋና አይደለም የወጣው። እና ነገሩን በጽሙና እንዲያይ እንዲረዳ እንዲግባባ መመካከር መወያየት ይጠይቃል። አሁንም እየሆነ ያለው ከህዝቡ ጋር የሆነ ማለት ነው።
አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ ናቸው። በምሽቱ ዝግጅት ሁለቱም በስፋት ይመለሳሉ። አሁን ለምሽቱ ወደ መጀመሪያው ዝግጅት እንሸጋገር። የኢትዮጵያ ደሞዝና የኑሮ ሁኔታ ኢትዮጵያ ውስጥ የደሞዝ መጠንና የኑሮ ውድነት አለመመጣጠን በሕዝብ ላይ ከባድ ችግር እያስከተለ መሆኑ እየተገለጸ ነው። በተለይም አዲስ አበባ ውስጥ ያለው የቤት ኪራይ ውድነት ከሠራተኞች አማካይ ደሞዝ የበዛ እንደሆነ ይታወቃል። ከአዲስ አበባ ዩኒቨርሲቲ የህብረተሰብ ጥናት ክፍል ዶክተር የራስ ወርቅ አድማሴንና ከመቀሌ ዩኒቨርሲቲ ደግሞ የታሪክና የባህል ጥናቶች ክፍል መምህር ዶክተር አየለ በከሬን አዳነች ፍስሐዬ ጋብዛ በዚሁ የደመወዙ መጠንና የኑሮ ውድነት ላይ አወያይታቸዋለች።
በመጀመሪያ ደረጃ ዶክተር የራስ ወርቅ አድማሴና ዶክተር አየለ በከሬ ለትብብራችሁ በጣም እናመሰግናለን። አሁን እንግዲህ የምንወያየው በኢትዮጵያ ስላለው የኑሮ ውድነትና የደሞዝ አለመመጣጠን ጉዳይ ነው እና እስቲ በዚህ ላይ ያላችሁን አመለካከት በዶክተር የራስ ወርቅ ልጀምር።
ምንድን ነው አንዱ ሰፋ ያለ ነገር ነው ይሄ የድህነትና የኑሮ ውድነት አለመመጣጠን የሚባለው ነገር እንዴት እንደምናየው ራሱ አስቸጋሪ ነገር ነው። እኔ በጣም አስፈላጊ የሚመስለኝ ይህንን ነገር ስናይ ከገቢ ነው ወይስ ከፍጆታ አንጻር ነው የምናየው የሚለው በጣም ወሳኝ ይመስለኛል። ምክንያቱም ቀደም ሲል ሰዎች ከወር ወር ሊደርሱ ይችሉ ነበረ፣ ፍጆታቸው በጣም አነስተኛ ስለነበረ። አሁን ግን ፍጆታ ጨምሯል። ለምሳሌ ያህል የሞባይል ስልክ ቀፎ ባለቤትነት በአሁኑ ጊዜ ወደ ከ43 ሚሊዮን በላይ ሆኗል። ቁጥሩን እንኳ ለመናገር በጣም በፍጥነት እየጨመረ ስለሄደ አስቸጋሪ የሆነበት ደረጃ ላይ ነው ያለ ነው። እንግዲህ እንደዚህ ያሉ የኤሌክትሪክ ተጠቃሚነት፣ ሞባይል ወይም ተንቀሳቃሽ ስልክ ባለቤትነት ወይም ተጠቃሚነት የመሳሰሉት ሲደማመሩ የአንድን ሰው ፍጆታ ከፍ ያደርጉታል። ከፍ ስላደረጉት ደግሞ ከወር ወር ለመድረስ የሚያደርገው ጥረትና ይህን ለማድረግ ያለበት ችግር እየጨመረ መሄዱ አያጠራጥርም። በአሁኑ ጊዜ እንግዲህ ፍጆታ ከፍ ማለቱን ማየትና መቀበል አለብን። ከዚህም የተነሳ ምንም እንኳ ገቢ ቢጨምር ይህንን እነኝህ ፍጆታዎች መሰረታዊ የሆኑትን እንኳ ፍጆታዎች ለመሸፈን ችግር እየመጣ መሄዱን ማመን አለብን። ከዛ ሌላ ደግሞ በህብረተሰቡ ውስጥ ለምሳሌ ገበሬው አለ። የገበሬው ምርት ዋጋ ከፍ ባለ ቁጥር የሸማቹ የግብርና ቁሳቁስን የሚሸምተው ወገን ወጪ እየጨመረበት እንደሚሄድ አያጠራጥርም። ወደ መምህራን የኢኮኖሚ ሁኔታ እና የገቢ ወጪ ሚዛን ስንመለከት ደግሞ ወደዛ ስንገባ የየቱ መምህራን ማለት አለብን? የዩኒቨርሲቲ መምህራን ነው የምንለው? በመቶ ሺዎች የሚቆጠሩትን የአንደኛ ደረጃ እና የሁለተኛ ደረጃ መምህራን ጨምረን እያየን ነው የሚለውን መመልከት አለብን። የት ያሉትን? አዲስ አበባ ያሉትን ነው የምናየው ወይስ በአነስተኛ ከተሞች ውስጥ ያሉትን?
ዶክተር አየለ በመቀሌ አካባቢ ያለውን ስለሚነግሩን በአዲስ አበባ ላይ እናትኩርና በዛ ተመስርተን እንወያይ።
እንግዲህ አዲስ አበባ ላይም አሁን ለምሳሌ በዩኒቨርሲቲ ደረጃም ቢሆን አሉ የዩኒቨርሲቲ ቤት የተሰጣቸው ሰዎች። የዩኒቨርሲቲ ቤት የተሰጣቸው ጥቂቱ ሆነው ጥቂቱ ያልሆኑት ግን ድጎማ ይሰጣቸዋል ወደ 500 ብር አካባቢ። ይሄ ግን 500 ብር ከነኛ ቤት ያገኙት ከሚያገኙት ጥቅም ጋር ሲወዳደር በጣም ይመንት ነው። ስለዚህ የዚህ አይነት ድጎማ ባለቤት መሆን ራሱ ትልቅ ልዩነት ያመጣል። እንደገና ደግሞ በዩኒቨርሲቲ ደረጃ ብቻ ያለውን እንኳን ስናይ፣ መምህራን ስናይ፣ አንዳንድ ትምህርቶች ተጨማሪ ስራ የማግኘት ብዙ የሚከፈላቸው ወይም ከፍተኛ ክፍያ ያላቸው የውጭ ተጨማሪ ስራ የመስራት እድል ያላቸው አሉ። አንዳንድ ይሄ የላቸውም፣ ግን እነሱም ቢሆኑ ይህንን አይነት ተጨማሪ ስራ ሰርተው ለማግኘት ዝቅተኛም ገቢ ቢሆን ያለው ለምሳሌ ቱቶሪያል የመስጠት ሊሆን ይችላል፣ የማስጠናት ሊሆን ይችላል እና የመሳሰለውን አይነት የሚገደዱበት ሁኔታ አለ። ይሄ እድል መኖር አለመኖሩም ቢሆን ለሁሉም እኩል የሚዳረስ አይደለም። ሌላው ይሄ የሚሰሩትስ ተጨማሪ ገቢ የማግኛ መንገዶች የሚጠቀሙባቸው ስነ ምግባራዊ ናቸው ወይስ አይደለም የሚለው ደግሞ ሌላ ጥያቄ ነው፣ ከፍተኛ ጥያቄ ነው እና ከትምህርት ጥራት ጋር በቀጥታ የሚያያዝ ይሆናል።
ወደ እሱ እንሄዳለን። እንግዲህ አሁን ወደ ዶክተር አየለ በከሬ ልሂድና ወደዛ እንገባለን። እሺ ዶክተር አየለ፣
አሁን ዶክተር ራስ ወርቅ ካሉት ጋር አንዳንዶቹ እዚህ መቀሌ እኔ የማያቸው የምታዘባቸው ከማውቃቸው ሰዎች የምሰማው መሰረት አድርጌ አንዳንድ ነገሮችን ልክ አሁን አንቺ ባቀረብሽው መሰረት ኑሮ ውድነትና የደሞዝ ሁኔታ በሚለውን ለመመለስ እሞክራለሁ። በመጀመሪያ ደረጃ እኔ እንግዲህ እንደ አጋጣሚ ሆኖ ራሴ ነኝ አስቤዛዬን የምገዛው እና ገበያ እሄዳለሁ። ገበያ ስሄድ የማየው ሁኔታ ምንድን ነው? እነዛ በየሳምንቱ የምገዛቸው እቃዎች በተከታታይ ዋጋቸው ወደ ላይ ይጨምራል እንጂ አይቀንስም። እና እነዛ ዋጋቸው በሚጨምርበት ጊዜ በዛው ተመጣጣኝ በሆነ ሁኔታ ደግሞ የኔ ደሞዝ አይጨምርም። እንደውም ደሞዜ ምንም ንቅንቅ አላለም ከቦታው። እርግጥ እኔ እንግዲህ ባለሁበት ደረጃ የማገኘው ደሞዝ ለኑሮዬ በቂ ነው ብዬ ገምታለሁ እዚህ ኢትዮጵያ ውስጥ ባለሁበት ሁኔታ። ግን ለብዙዎቹ በጣም አስቸጋሪ ነው እና ለምሳሌ ብዙዎቹ ሰዎችን የሚያወሩት ልንገራችሁ፣ እዚህ የሚሉት ምንድን ነው? እንደምንም ተፍጨርጭሮ አንድ ሰው ዶሮ ይገዛል ወይም ደግሞ ስጋ ይገዛል። ግን ያንን ዶሮ ያንን ስጋ ወደ ወጥ ሊቀይረው ግን ሽንኩርቱ በጣም ውድ ነው፣ ዘይቱ በጣም ውድ ነው፣ ቂቤው በጣም ውድ ነው እና በጣም አስቸጋሪ የሆነበት ሁኔታ ደረጃ ላይ ደርሰናል ነው የሚለው። ይሄ እንግዲህ በምግብ ደረጃ ስናየው ነው። በሁለተኛ ደረጃ ደግሞ ቤት ኪራይ፣ አሁን ቤት ኪራይ ልክ እንደ አዲስ አበባ ዶክተር የራስ ወርቅ እንዳሉት እዚህም በጣም በጣም አስቸጋሪ ነው፣ ውድ ነው። በዚህ ላይ ደግሞ ምንድን ነው የስርዓት አልተፈጠረለትም። ስራ አልተፈጠረለት አከራዮች እንደፈለጉ ዋጋ ሊጨምሩ ይችላሉ። የተከራየውንም ሰው ውጣ ግባ ሊሉ ይችላሉ በፈለጉበት ጊዜ። አሁን አሜሪካን ሀገር የምናውቀው ቢያንስ የአንድ አመት ውል እንፈራረማለን እና በዛ በአንድ አመት ውስጥ ያ ሰው ሊያስወጣሽ አይችልም። ይህ የሚጨመረውም የከተማው ወይም ደግሞ የአካባቢው መንግስት በፈቀደው መሰረት ነው እንጂ ዝም ብሎ አይጨምሩም። እዚህ ግን እንደፈለጋቸው ነው የሚጨምሩ እና በዛ ረገድ ቅድም እንደተባለው ኢቭን ለምሳሌ አስተማሪዎችን ብንወስድ ድጎማን ቢያገኙ ያቺ ድጎማ ምንም ልትጠቅማቸው አትችልም። እዚህ አቨሬጅ 1000 ብር ነው ቤት ኪራይ እንግዲህ 1000 ብር 1500 ብር ነው እና የአስተማሪው ደሞዝ ደግሞ ግፋ ግን 3000-4000 ቢሆን ነው እና እንግዲህ ይሄ ግማሹን ቤት ኪራይ ወስደዋል ማለት ነው እና ያ ትልቅ ችግር አለ እና ቅድም ዶክተር የራስ ወርቅ ያሉት አለ። እዚህም እንደዛ ነው። አንድ አስተማሪ በማስተማር ብቻ ኑሮውን ሊገፋ ስለማይችል ተባራሪ ስራ ይፈልጋል።
ወደዛ እንሂድ። እንግዲህ ይሄ እንግዲህ እንደተባለው የደሞዝና የኑሮ ውድነት አለ መመጣጠን እንግዲህ ሌላ መንገድ እንዲፈልጉ ያስገድዳቸዋል ሰዎችን እና ይሄ ምን ያስከትላል ብላችሁ ታስባላችሁ? ወደ ዶክተር የራስ ወርቅ ልመለስ።
ይቅርታ ይደረግልኝና እነኚህ ብዙ ያልተባለላቸው ስለሆኑ ይሄ የዋጋው መናር እሱ ላይ ትንሽ እንበል።
እሺ፣
ተጨማሪ የዋጋው መናር አንዳንድ ጊዜ አሁን ዶክተር እንዳሉት በቅጥራት ከደሞዝ ጭማሪ ጋር የሚመጣጠር እንደው የደሞዝ ጭማሪ ይደረጋል ተብሎ መንግስት ቀድሞ ነው የሚያወራው። ቀድሞ በሚያወራበት ጊዜ የንግዱ ማህበረሰብ ዋጋውን ያንረዋል እና ብዙውን ጊዜ እንደ ቀልድ በምንወያይበት ጊዜ የዩኒቨርሲቲ አስተማሪዎችም ይህንን ደሞዝ ምን ነው ባልጨመሩብን፣ ዋጋውን አስቀድሞ አናረው፣ ለምሳሌ መስከረም ላይ ነው ደሞዝ ጭማሪው የሚመጣው ወይም ታህሳስ ላይ ነው ይላል መንግስት። የንግዱ ማህበረሰብ ዋጋውን ይጨምራል አስቀድሞ። የዩኒቨርሲቲ ወይም የምሁራኑ ማህበረሰብ ብዙውን ጊዜ ስለ ጠቅላላ የሀገር ሁኔታ ስለሚጨነቅ፣ ስለ ንግዱ ማህበረሰብም ሁኔታ ስለሚጨነቅ፣ ጥናት ስለሚያካሄድ፣ ስለሚወያይ ብዙውን ጊዜ የራሱን ሁኔታ ላይ አያተኩርም። እንደ ሌበር ዩኒየን ተደራጅቶ የራሱን ጥቅም ለማስጠበቅ ወይም ለራሱ ጥቅም ከመከራከር ይልቅ ለሌላው ወኪል ሆኖ ይከራከራል። ይሄ ጥሩ ሆኖ ሳለ ግን እነኚህ ነገሮች በመምህራን የኑሮ ሁኔታ ላይ ያለው ጫና ከፍ እያለ ማንም ሳይለት ጭንቀቱና ብሶቱ እየጨመረ እየሄደ መኖሩ ማስመር ይኖርብናል። በዚህ ላይ በመቀሌ አሁን 1500 እና 1000 ቤት ኪራይ ሲሉ አዲስ አበባ ውስጥ እኔ በምሰራበት ዲፓርትመንት ያሉ ወጣት አስተማሪዎች የኮንዶሚኒየም አንድ ክፍል የኤፊሽንሲ የሚባለው አንድ ክፍል መኝታ ቤት የሌላት አንድ ክፍል በ4000 ብር ተከራይተው ይኖራሉ። ደሞዛቸው ከ4000 ያለፈ አይደለም። ስለዚህ የግድ ተፍጨርጭረው ሌላ ገቢ ማስገኛ መንገድ ካላገኙ የቤት ኪራያቸውንና ከቤት ኪራያቸው ደግሞ ወደ ዩኒቨርሲቲ የሚመጡበትን ታክሲ ወጪ እንኳን አይሸፍንም እንኳን ሌላው። ምናልባት ወጣቶች ስለሆኑ ገና ቤተሰብ ስላላፋቱ ገና ልጆች ትምህርት ቤት የሚከፍሉት ስለሌለባቸው ወዘተ ይችሉታል። የማታ እያስተማሩ እዛው ዩኒቨርሲቲ እንደገና ደግሞ ሌሎች ጥናቶችና ኮንሰልተንሲ ስራዎች፣ አማካሪ ስራዎች በመስራት ይሸፍኑታል እንጂ በጭራሽ በአስተማሪ ደሞዝ የማይቀመስ ወጪ ነው ያለው። በአሁኑ ጊዜ በዩኒቨርሲቲ ደረጃ ነው ጠልቄ በማላውቀው በአንደኛና በሁለተኛ ደረጃ ያለው ሁኔታ ደግሞ ከዚህ የባሰ እንጂ ከዚህ ያነሰ ሆኖ አይታይም። ምክንያቱም በአሁኑ ጊዜ በአዲስ አበባ ከተማ የቤት ሰራተኞች እንኳ አንዲት ደሳሳ ክፍል ተከራይተው ለመኖር እስከ 1500 ብር የሚከፍሉበት ሁኔታ ነው ያለው ለቤት ኪራይ። እና ዶክተር አየለ እንዳሉት የቤት ኪራይ ዋጋ አሁን ጣራ ሰንጥቆ ወጥቷል፣ አብዷል፣ ቁጥጥር የለም። የገበያ ኢኮኖሚ እያል እኛ ምሁራኑን ጭምር የገበያ ኢኮኖሚን በማምለክ የገበያ ኢኮኖሚን የፈጠሩትና የሚያስፋፉት ሀገሮች የሚያደርጓቸውን እንኳ ቁጥጥሮች በዋጋ ላይ እና በሰዎች መብት ላይ ለምሳሌ ለተከራዮች መብት የሚሰጡትን ሽፋን ያንን አናነሳም። በችኮላ ሳይሆን በደንብ ታስቦበት የሚሰራ የሚሰምር አይነት ስርዓት መምጣት አለበት። ይሄ የግድ ይላል። የአሁኑ ሁኔታ በጭራሽ ሊቀጥል የማይችል ሁኔታ ነው።
አሁን እንግዲህ ይሄ ሰዎች በስራቸው ላይ በሙያቸው ላይ ማትኮር ብቻ ሳይሆን በኑሮ ውድነት ምክንያት ሌላ መንገድ ገቢ ማግኛ ለመፈለግ የሚገደድበት ሁኔታ እንዳለ ነው እና የምትነግሩን ያላችሁ። ይሄ ምን ያስከትላል? ምን አንድምታ አለው? ወደ ዶክተር አየለ በከሬ ልመለስ።
በጣም ጥሩ። እንግዲህ ዋና ቁም ነገር አሁን ለምሳሌ እንግዲህ ሁለታችንም ያው ዩኒቨርሲቲ አስተማሪዎች ስለሆን በዩኒቨርሲቲ አካባቢ ያሉትን ሁኔታዎች እንገምግም። አሁን ቅድም እንዳልኩት ብዙዎቹ አስተማሪዎች የሚያገኙት ደሞዝ ከኑሮ ጋር ተመጣጣኝ ስላልሆነ የግዴታ ሌላ ያንን የሚደጉም ስራ መፈለግ አለባቸው እና ብዙዎቹም አላቸው። በሚስጥር ነው አይታወቅም። ያው እንዳጋጣሚ በጨዋታ በምናምን ነው እንግዲህ እኛ የምንሰማው እና ብዙዎቹ ከዋናው ስራቸው ተጨማሪ ሌላ በጎን የሚሰሩት አለ። ቱቶሪያል፣ ቅድም ዶክተር የራስ ወርቅ እንዳሉት ቱቶሪያል ሊሆን ይችላል፣ ሌላ ቦታ ማስተማር ሊሆን ይችላል፣ ድርሰት መጻፍ ሊሆን ይችላል። ለተማሪዎችም መርዳት ሊሆን ይችላል። ብቻ የተለያየ ስራ ይሰራሉ። በአንድ ጊዜ እንግዲህ ሁላችንም ጥረት የምናደርገው ምንድን ነው? የትምህርትን ጥራት ለማሻሻል ትምህርት በጥራት ለመቅረብ የሚመጣበትን መንገድ መፈለግ ነው። ያ እንግዲህ ሊመጣ አይችልም ማለት ነው አሁን ባለው ሁኔታ። ምክንያቱም አስተማሪዎች ከእለት እለት ከወር ወር ለደሞዛቸው የሚጨነቁ ከሆነና ያ ደሞዝ ደግሞ የትም የማያደርሳቸው ከሆነ ያው ቅድም እንደተባለው ጭንቀቱ፣ መረበሹ እንግዲህ ይህንን የምናስበው ብዙዎቹ አስተማሪዎች በአሁኑ ጊዜ ትዳር ያላቸው ልጆች ያላቸው ናቸው እና እንግዲህ ልጆችንም ስንጨምር ትዳርንም ስንጨምር ደግሞ የበለጠ አስከፊ ሁኔታዎችን ነው የምናየው ማለት ነው። እና በዛ ምክንያት አሁን ለምሳሌ ምንድን ነው እኛ ጋር የምንለው አስተማሪዎች በጊዜ መግባት አለባቸው፣ ሰዓት ማክበር አለባቸው፣ ክላስ መቁረጥ የለባቸው መቅረት የለባቸውም ይባላል። ግን ብዙዎቹ ያንን ሊያከብሩ አይችሉም። ምክንያቱም ያው የኑሮ ሁኔታ እየሆነባቸው በተለያየ ያችን ለመደጎም ለመጨመር ወዲያ ወዲህ ሲሯሯጡ ነው የምናያቸው። እና ይሄ ለእኔ ለሀገሪቷ የኢኮኖሚ እድገት ለሀገሪቷ የህብረተሰቡ ተረጋግቶ ኑሮውን እያሻሻለ ወደፊት ለመግፋት የሚያስችልበት ሁኔታ ጋራ አስጊ ነው ብዬ እገምታለሁ። አስጊ ሁኔታን የሚፈጥር ይመስለኛል። እና ይሄ ችግር ነው፣ መፈታትም ያለበት ነው።
መፍትሄውን በመጨረሻ እናቀርባለን። እና አሁን እንግዲህ እርስዎ እንዳሉት የግድ ሁለተኛ ስራ ፍለጋ ሊገደዱ ይችላሉ። አንዳንዴም ሙስና ውስጥ መግባትም ሊኖር ይችላል። በዛም ላይ አሁን ያወራነው ስለ አስተማሪዎች ነው። የሐኪሞችም ጉዳይ አለ። ሐኪሞችም እንደዚሁ ብዙ አያገኙም እና ሌላ የራሳቸው የግል መስራት ላይ ሊያተኩሩ ይችላሉ። እሱም የሚያስከትለው ነገር ሊኖር ይችላል። በዛም ላይ እንግዲህ ከደሞዝ ማጠር የተነሳ ሌላ አማራጭ መፈለግ፣ ወደ ውጭ ሀገራት የመሄድ ሁኔታም ሊኖር የሚችል ይመስለኛል እና ዶክተር የራስ ወርቅ በዚህ ላይ ያሉት?
አዎ እንግዲህ ነገሩን ሰፋ አድርገን ማየት ያለብን ይመስለኛል። ችግሩ በጣም ሰፊ ነው። ችግሩ የሚመለከተው የኢትዮጵያን የትምህርት ስርዓት ነው። ስለዚህም ችግሩ የሚመለከተው እየታነጸ ያለውን የወደፊት መሪ እና አምራች ዜጋ ነው። ስለዚህም ይሄ ወሳኝ ጉዳይ ነው። አሁን ያሉት መምህራን አንደኛ ነገር ያለ ነው መምህራን ልበል ራሴን ጨምሬ በብዙ ምክንያቶች አቅም ያንሰናል። አቅም እንዲያንሰን ካደረገው ውስጥ እንግዲህ ይሄ ሌላ ተጨማሪ የገቢ መንግስቶችን ነው ለመሻት መገደል አሁን ተብሏል የተባሉት። ግን እነኝህን ነገሮች ባንሻ እና ባናገኝስ ምንድን ነበረ የሚመጣው ብለንም ስንመለከት ሁለት ስለት ያለው ቢላ ነው ይሄ ነገር። ምን ማለቴ ነው? በአንድ በኩል ለምሳሌ በዩኒቨርሲቲዎች ውስጥ ያሉት መምህራን የኮንሰልተንሲ ስራ፣ የአማካሪነት ስራ በማግኘት ጠቀም ያለ ገንዘብ ባያገኙ አሁን ባለው በሚያገኙት መደበኛ ደሞዛቸው በዛ ዩኒቨርሲቲ ውስጥ አይቆዩም ነበር። ብዙዎቹ የግድ ጥለው እንዲወጡ ይገደዱ ነበር። ጥለው በመውጣትም ወይ ወደ ንግድ ወይም ደግሞ ጥቂቶቹ ምክንያቱም ብዙ ሊይዝ አይችልም ወደ ሲቪል ሶሳይቲ ማህበረሰብ ድርጅቶች መግባት ወይም ደግሞ አሁን መጨረሻ ላይ ያነሳሽውን ወደ ውጭ ሀገር ጠቅልሎ ጥሎ መሄድ ይገደዱ ነበር። ስለዚህ ከውጭ የሚሰሩት ስራ መኖር እየደጎማቸው ነው ዩኒቨርሲቲ ውስጥ የቆዩት። ባይኖር ጥሩ ነበረ። ግን ባለው ሁኔታ እንደውም ጥቂት ሰዎችን እንዲቆዩ በማድረጉ በጎ ጎን አለው። ጎጁ ጎኑ ደግሞ ምንድን ነው? ይሄን በሚያደርጉበት ጊዜያቸውና ዋና ትኩረታቸውን ከማስተማርና የሚጻፉ የሚደረጉ ጥናቶችን ከማማከር ስራቸው ወደዛ እንዲያዘነብሉ ስለሚያስገድዳቸው ጊዜያቸውን ስለሚሻማቸው ይሄ የሚሰሩትን ስራ ምንም እንኳ በአካል በዩኒቨርሲቲ ውስጥ እንዲቆዩ ቢፈቅድላቸው ይሄ ተጨማሪ ገቢ ማግኘቱ፣ በሌላ በኩል የሚሰሩትን መደበኛ ስራ በብቃት እና በጥራት እንዳይሰሩት ደግሞ ያደርጋቸዋል። ይህን ማለቴ ነው። ሁለት ስለት ያለው ሰይፍ ነው ስር።
መፍትሄው እንግዲህ ምን ይሆናል ትላላችሁ ዶክተር አየለ በከሬ?
መፍትሄው እኔ እንደሚታየኝ እንግዲህ አይ ቲንክ ሌሎች ኤግዛምፕሎችን እንውሰድ። እንግዲህ ለመፍትሄው ለምሳሌ ህንድን እንውሰድ። ምክንያቱም ህንድን የጠቀስኩት ብዙዎች የእኛ ጋር የሚያስተምሩት አስተማሪዎች ከህንድ ስለሚመጡ ነው። እና በየአመቱ የሄድን ከህንድ አስተማሪዎች መልመለን እናመጣለን በተለይ ለሳይንስ ትምህርቶች። እና ምንድነው የሆነው ህንዱስ? ህንድ በጣም የሚያመረቃ ኃይለኛ የደሞዝ ጭማሪ ለመምህራን አደረገ። ይሄ የደሞዝ ጭማሪ በጣም ጠቃሚ ስለሆነ እነዛ አስተማሪዎች እንደ ድሮ በያለበት በመላው ዓለም እየተሰራጩ ስራ የሚፈልጉት አቁመው አሁን ሀገራቸው መስራት ጀምረዋል። ምክንያቱም የሚያገኙት ደሞዝ ወደ አሜሪካ ቢሄዱ፣ ወደ ኢትዮጵያ ቢሄዱ፣ ወደ ሌላ ቦታ ቢሄዱ ከሚያገኙት ደሞዝ ጋር ተመጣጣኝ ደሞዝ ህንድ ጭማሪ ስላደረገች አሁን እዛው መቅረት ጀምረዋል ማለት ነው። እዛ መቅረት ደግሞ ማለት ምን ማለት ነው? እነዛ ሰዎች በእጃቸው ላይ ያለው ገንዘብ በጣም ስለጨመረ ያንን ገንዘብ የተለያዩ እቃዎችን ሊገዙ የሚያስችላቸው ሁኔታዎች ፈጠረ ማለት ነው። እና እንግዲህ አሜሪካኖች ኮንሱመርስ የሚሉት ወይም ደግሞ
ሸማች
አዎ ሸማቾች ሆኑ። እና ሸማቾች ደግሞ ሲሆኑ ይሄ መሰረታዊ እቃ ብቻ ሳይሆን ኢቭን በጣም የተራቀቀ እቃ ሁሉ የመግዛት የሚያስችላቸው ሁኔታ ተፈጠረ ማለት ነው። ከዛ ጋር እንግዲህ ተያይዞ ኢኮኖሚው በጣም አደገ ማለት ነው። እና አሁን ህንድ የት ቦታ ላይ እንዳለች ሁላችንም የምናውቀው ነው። እና እኛም ጋር ያለው መፍትሄ አማራጭ የሌለው የሰራተኞችን የአስተማሪዎችን ደሞዝ መጨመር ነው። መጨመር ደግሞ ሲባል በታክስ መልሶ በአዙሪት መውሰድ አይደለም። ያ የሚጨመረው ደሞዝ እነሱን ጥሩ ሸማች የሚያደርጋቸው በኢኮኖሚ ውስጥ ጥሩ ተንቀሳቃሽ የሚያደርጋቸው ከሆነ አገሪቷን ትጠቀማለች፣ እነሱም ይጠቀማሉ። በዚህ ሁኔታ ነው መሄድ ያለበት የሚመስለኝ። እና አሁን ለምሳሌ የደሞዝ ጭማሪ አለ እየተባለ ይወራል። እስካሁን አልሰማንም። እንግዲህ ያው ወሬው በጣም ተናፍሷል። እና ቅድም ዶክተር የራስ ወርቅ እንዳሉት ነጋዴዎቹ ኦልሬዲ ዋጋ መጨመር ጀምረዋል፣ ያ ገንዘብ ሰው ኪስ ውስጥ ከመግባቱ በፊት እና ሰብስታንሻል ወይም ደግሞ በጣም አመርቂ የሆነ የደሞዝ ጭማሪ መኖር አለበት እና የሀገሪቷ ሀብት የሀገሪቷ ሪሶርስ ያለው እንቅስቃሴ ለዛ ሁኔታ አመቺ ነው እና እንደዛ ነው የኔ እንግዲህ መፍትሄ ብዬ የማስበው። ማወላዳ የደሞዝ ጭማሪ መኖር አለበት ማለት ነው። አመርቂ የሆነ የደሞዝ ጭማሪ መኖር አለበት ማለት ነው።
እሺ፣ ዶክተር የራስ ወርቅ።
አዎ፣ ከዶክተር አየለ ጋር ሙሉ በሙሉ እስማማለሁ። ግን በተጨማሪ ደግሞ ምናልባት የእሳቸውን ሀሳብ ለማጎልበት አንዳንድም ደግሞ ሌሎች የሚስቡ ነገሮች ለምሳሌ አሁን ኬንያን ብንወስድ ኬንያ ውስጥ በተወሰነ ዓመት አንድ የዩኒቨርሲቲ አስተማሪ አንድ መኪና ያለ ቀረጥ እንዲያስገባ ይፈቀድለታል። እዛ እንደሰማሁት በሁለት ዓመት እኛ ሁለት ዓመቱም ይቅር 20 ዓመቱም ትንሽ ይበዛል። በአምስት ዓመት በሰባት ዓመት ልክ እንደ ሳባቲካል በሚሄድበት ጊዜ ወደ ውጭ ወጥቶ በሚመለስበት ጊዜ አብሮ ከዛ ጋር ሊታይ ይችላል አንድ መኪና ያለ ታክስ ከታክስ ነጻ በሆነ መንገድ እንዲያስገባ። ይህንን ማድረግ እንደሚረዳ በተጨባጭ አይቻለሁ። እኔ የሶሲዮሎጂ ዲፓርትመንት አባል ነኝ። ሁለት ጊዜ በ80ዎቹና እንደገና ደግሞ በሚሌኒየሙ መሸጋገሪያ አካባቢ ላይ የዲፓርትመንቱ ሊቀመንበር ሆኜ አገልግያለሁ። በሁለተኛው ጊዜ አካባቢ ላይ አንድ ጊዜ ከውጭ መኪና የሚያመጡ ኢትዮጵያኖች 6 ወር በላይ ነው እንደዚህ ከቆዩ በነጻ ያመጣሉ በሚባልበት ጊዜ ብዙ መምህራኖቻችን በዛ ተጠቀሙ። እኔ አዲስ አበባ ነው ያለሁት፣ የዛ ተጠቃሚ አልሆንኩም። ግን ወደ ውጭ ለትምህርት ልከናቸው የነበሩ ልጆች ተመለሱልን። አሁን ሲነግሩን ያን ጊዜ ያ እድል ባይኖር ኖሮ መመለሴን እጠራጠራለሁ ይላሉ። አንዳንዶቹ እንደውም ፍጹም አልመለስም ነበር፣ ምክንያቱም እንዴት አድርጌ ነው ተመልሼ ስንት አመት ሰርቼ ነበረ ባለመኪናም ሆነው። ስለዚህ ያ ነው የረዳኝ ወደ ሀገሬ ለመመለስ ይላሉ።
አድማጮች፣ ኢትዮጵያ ውስጥ የደሞዝ ክፍያና የኑሮ ውድነት ያልተመጣጠነ ስለመሆኑ የተደረገው ውይይት አላበቃም። ሁለተኛውና የመጨረሻው ክፍል በመጪው ሰኞ ይቀርባል። ተከታተሉን።
አዳነችንና እንግዶቿንም በድጋሚ አመሰግናለሁ። ተከታዩ ዝግጅት ወደ ጎንደር ይወስደናል። በጎንደር ከተማ ከሐምሌ 4 ጀምሮ በመንግስት ኃይሎችና በህዝቡ መካከል በተፈጠረ ግጭት ህይወት መጥፋቱ ንብረት መቃጠሉን ስንዘግብ ቆይተናል። ነዋሪዎች የሚያነሷቸውን ጥያቄዎች ይዛ ጽዮን ግርማ የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግራለች። ወደ ጽዮን ግርማ ዘገባ እንዝለቅ።
ሐምሌ 4 ቀን ለሊት በጎንደር ከተማ ከተቀሰቀሰው ቀውስ ጋር በተያያዘ ሰሞኑን ዘገባ ስናቀርብ መቆየታችን ይታወሳል። እስካሁን ስናቀርበው በነበረው ዘገባ መሰረት ካነጋገርናቸው ሰዎችና ስንጠቅሰው ከነበረው የመንግስት ባለስልጣናት ለመረዳት እንደተቻለው በቀውሱ ህይወት ጠፍቷል፣ ንብረት ተቃጥሏል፣ ሰዎች ታስረዋል። በትናንትናው ዕለት ሁኔታውን እንዲነግሩን ከጠየቅናቸው ነዋሪዎች ውስጥ አቶ ዋሲሁን አንበሴ አንዱ ነበሩ።
ሰው የታፈረብን ነው አደራጀው ቢባል የወልቃይት ጠገዴ ኮሚቴ ጸሐፊ ዛሬ አዲስ አበባ ላይ ጥይት ተኩሰውበታል። አምልጦ አይርጦ ላያመልጥ ይችላል፣ ነገም ሊት ይችላሉ። አምልጦ አርግ ለጊዜው ሰው እየታረቀ ነው። አሁንም ትናንትም ነጋ ዳንት ይሁን የሚባል ባለሀብት ኢንቨስተር ነው፣ ቤት መሪ ነው፣ ትዳር መሪ ነው፣ አገር አልሚ ነው። እሱን ማፍነውብናል። አሁን ደግሞ እኛ ሳነት ታፈን ቦታ መያዝ እንዳለብን ስትራቴጂያችን እያመቻቸን ነው። መጥፋት አለብን ወስነናል።
አዲስ አበባ የሚገኙትና የወልቃይት ተወላጅ መሆናቸውን የገለጹት አቶ ኃይሉ ገሰሰ በበኩላቸው ሰዎች እየታሰሩ መሆኑን፣ እስሩም አዲስ አበባ ላይ መቀጠሉን ገልጸውልን ነበር።
እዚህ አዲስ አበባም ደግሞ አሁን ተጀምረዋል። አሁን በተለያዩ አካባቢዎች የወልቃይት ተወላጆች የሆኑ ትንሽ የተማሩ ስራ ቦታ የገቡ ሰዎችም እየተፈለገ እነዚህ ምን ሲሰሩ ነበር የትን ያሉት እየተባለ አንድ ሁለት ሶስት እየተባለ እንግዲህ ትናንትና ወደ ሶስት አካባቢ ተወስደዋል። ዛሬም የተወሰነ አሰሳ እየተደረገ ነው። እኔ አንድ ትልቅ አባባል አለ የሚባለው የማናውቀውን እንድናምናችሁ የምናውቀውን አትካዱን የሚባል ነገር ነበር። አሁን ደግሞ በቃ የምናውቀውን እየካዱን በቃ ጥያቄውን ሙሉ በሙሉ ለማግበስበስ ለማስቀረት የማድረግ ስራ ነው እየሰሩት ያለውና እኔ እውነቱን ለመናገር ያህል በጣም አዝኛለሁ፣ በጣም አዝኛለሁ። ከማደርገው ነገር በላይ ሆኗል። እንግዲህ ማንነት የጠየቀ ሰው በህገ መንግስት የተፈቀደለት እንጎ አንቀጽ ጠቅሶ እየጠየቀ ያለው ሰው እንደዚህ ማድረግ እኔ እንጃ ለመንግስት አሁን ትምህርት ይሆነዋል ብዬ አላስብም። ስለዚህ እኔ ኖርማሊ አሁን በቃ የምፈልገው ከዚህ በኋላ ዲሞክራሲያዊ ነን ብለው የሚናገሩትን ነገር ይተውትና አስቀርተው በቃ አምባገነን በሆነ ደረጃ በቃ ይቀጥል፣ ችግር የለው። ወይም ደግሞ ስርዓቱ እንደዚህ ብለው ካልቀየሩ ህገ መንግስቱን የተቀመጠው ደግሞ ለስም ከሆነ ምን ያደርግላለኛ?
ቀደም ሲል ባቀረብነው ዘገባ ይነሱ የነበሩትንና እነዚህንም አስተያየቶች ጨምሬ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑት አቶ ንጉሱ ጥላሁን ጋር ደውዬ ነበር። አቶ ንጉሱ ከአንድ ቀን በፊት ስልካቸው እየተነሳ በመዘጋቱ ልናገኛቸው ሳንችል ቀርተናል የሚለው ዘገባ እሳቸው እያነሱ እንደዘጉት አይነት መልእክት ለአድማጭ እንደሚሰጥ በመግለጽ የኔትወርክ ችግር ካልሆነ እርሳቸው ያንን እንዳላደረጉ አስረድተዋል። በእኔ በኩልም የጋዜጠኝነት ስነ ምግባር የሚጠይቀውም ሆነ የድርጅታችን ህግ የሚያዘው የሆነውን በቀጥታ ለአድማጭ ማስተላለፍ መሆኑን ጠቅሼ ስልካቸውን በተደጋጋሚ መደወሌን የሚሰጠው መልእክትም ስልኩ ጠርቶ ዝግት የማድረግ ምልክት መሆኑን ገልጬላቸዋለሁ። በዚህ ተስማምተን ይህም ለአድማጭ እንዲገለጽ ጠይቀው ቀጣዩን ቃለ ምልልስ አካሂደናል። ቃለ ምልልሱን ያካሄድነው በትናንትናው ዕለት ሲሆን በጎንደር ሰሞኑን የተፈጠረውን ሁኔታ እንዲያብራሩ ለጠየኳቸው ጥያቄ ምላሽ በመስጠት ይጀምራሉ።
የተለያዩ ሚዲያዎች ሲስም እንደነበረው እና እንደዘገባችሁት የብሔራዊ ክልላዊ መንግስቱ የጸረ ሽብር ኃይል እና ፖሊስ በወንጀል እፈልጋቸዋለሁ የተጠረጠሩ ወገኖች አሉ እነሱን እፈልጋለሁ ብሎ ለፍርድ ቤት የመያዣ ትዕዛዝ ይዞ ሙከራ ባደረግበት ሰዓት በተፈጠረ ግጭት ያው የሰው ህይወትም ጠፍቷል፣ ንብረትም ወድሟል ማለት ነው።
እንግዲህ በመንግስት በኩል ይሄ እንደሆነ እርስዎም እንደጠቀሱት ሲገለጽ ቆይቷል። ነገር ግን እኛ ያነጋገርናቸው ሰዎች የወልቃይት የአማራ ህዝብ የማንነት ጥያቄ ያነሱ የኮሚቴ አባላት ይሄንን ህገ መንግስታዊ መብታቸው የሚፈቅድላቸውን ጥያቄ በማንሳታቸው ምክንያት እንደውም የአማራ ክልል ራሱ ሳያውቀው በድብቅ የገቡ ሰዎች ናቸው ሊያስሩ በመከሩት ነው የሚሉት። እርስዎ እያሉኝ ያሉት ደግሞ የአማራ ክልል አስቀድሞ ያውቀዋል ነው።
ምንድን ነው ያው በፌዴራል ደረጃ የቅድም እንደገለጽኩልሽ ነው። በእኛ በኩል አሁን ባለን መረጃ እነዚህ ወገኖች በኮሚቴ ይንቀሳቀሳሉ አይንቀሳቀሱም የሚለው ሳይሆን ግለሰቦችን የወልቃይት የማንነት ጥያቄ የማስ ጥያቄ እንደ ኮሚቴ ይንቀሳቀሳሉ፣ ሊንቀሳቀሱም ይችላሉ፣ የማይንቀሳቀሱም ይኖራሉ። ይህንን በዝርዝር እነማን ናቸው በዛ ኮሚቴ ውስጥ ያሉት፣ እነማይንቀሳቀሳሉ፣ እነማይንቀሳቀሱም የሚለው ዝርዝር መረጃ የለንም። ነገር ግን እንዳልሽው የኮሚቴ አባላትም የተለያዩ የኮሚቴ አባላት የሚሉትም ሲናገሩ ሰምተናል። አሁን ዋነኛ በግጭቱ የተነሳባቸውም ግለሰብ የኮሚቴ አባል እንደሆኑ ሰምተናል። የሆነ ሆኖ ዋነኛ መነሻው የኮሚቴ አባል መሆን አለመሆን ሳይሆን በፌዴራል መንግስቱ የተገለጸውና እኛም የተረዳ ነው በወንጀል የተጠረጠሩ ወገኖች አሉ። የፌዴራል መንግስቱ የጸረ ሽብር ግብረ ኃይል መረጃ አለኝ፣ ይህንን መረጃ ይዤ እነዚህ ወገኖች በህግ የሚፈለጉ መሆኑን መረጃ አለኝ፣ በመሆኑም በፍርድ ቤት ትዕዛዝ አውጥቼ ከነሱ ጋር በህግ ጉዳይ እነጋገራለሁ፣ ማንም ዜጋ ከህግ በታች ነውና ብሎ ወደ አካባቢው በተንቀሳቀሰበት የተፈጠረ ግጭት መሆኑን ነው የምናውቀው። እናም የኮሚቴ አባል ናቸው አይደሉም በትክክል ሁሉም የኮሚቴ አባል ያልሆኑ አሉበት የሉበትም የሚለው ውስጥ በዝርዝር እዛ ላይ ዝርዝር መረጃ ስለሌለን ሁሉም መረጃ መስጠት አንችልም።
በተፈጠረው ግጭት የታሰሩ ሰዎች አሉ? ምን ያህል ሰው ሞተ? እንደዚሁም ደግሞ የደረሰው ጉዳት ምን ይመስላል የሚለውን ይግለጹልኝ።
በተፈጠረው ግጭት በአካባቢው ተኩስ በተነሳበት ወቅት ከፖሊስም ከአካባቢው ሰዎችም ህይወት ጠፍቷል፣ ቆስለዋል። እናም በርካታ ቤቶችም እንደዚሁ በችግሩ ምክንያት ብቻ ሳይሆን እግረ መንገዱንም እንደዚሁ ግርግር በሚነሳበት ጊዜ እና ንብረት መዝረፍ ባሉ ግርግር ለምን ያመቻል እንደሚባለው እነዚህ ችግሮች ተከስተዋል። አሁን በእኛ ክልል ሁኔታ የተከሰቱት ችግሮች በጎንደርም በነገራችን ላይ ትናንትና ዕለትም በደባርቅም እንደዚሁ ችግሮች ተከስተዋል፣ ግርግር ተከስቷል። በዚህም ምክንያት የቤትና የመኪና መቃጠል እንደዚህ ችግሮች ገጥመዋል። እነዚህ ጉዳዮች በአጠቃላይ ምን ያህል ንብረት አውድመዋል፣ ምን ያህል አጥፍተዋል የሚለውንና የጉዳቱ መጠን ምንድን ነው የሚለውን እንደ ክልል አሁን ዋነኛ የተያያዝነው ስራ በህዝቡ ተረጋጋ ነገሮች በሙሉ ወደ ነበሩ ሊመለሱ የማድረግ መጀመሪያ ህግና ስርዓትን የማስከበር እንቅስቃሴ ውስጥ ነው ያለ ነው። ጎንደር ከተማም በዚሁ ነው የተጠመደው። ደባርቅም እንደዚሁ፣ ሌሎችም አካባቢዎች ደባርቅ ብቻ ሳይሆን ለምሳሌ ወደ ታች አርማጭሆም መውሰድ እንችላለን። አሁን ህዝቡ ማወያየት፣ ህዝቡ የተረጋጋ ህይወት እንዲኖር ከብጥብጥ እና ከግጭት ውድመትና ጥፋት እንጂ ምንም ልናተርፍ እንደማንችል፣ ወደኋላ መመለስ እንጂ ወደፊት ለመሄድ እንደማንችል፣ ኢኮኖሚያዊና ማህበራዊ ቀውስ ማምጣት እንጂ ቁስና እድገት ማምጣት እንደማንችል፣ ከህብረተሰቡ ጋር መተማመንና ህብረተሰቡ የሰላሙ ባለቤት እንዲሆን የማድረግ ስራ ውይይት እየተደረገ ነው። አሁን በየአካባቢው ከህዝቡ ጋር ውይይት እየተደረገ ነው። ለምሳሌ ደባርቅ ትናንት ይሄ ችግር ተከስቶ በርካታ ህዝብ በከተማ ውስጥ ወጥቶ ውይይት እያደረገ ነው። እነዚህን ችግሮች የሚፈታበትንና ችግር የፈጠሩ ወገኖችንም ያወገዘበትን መድረክ ነው የተፈጠረው። በሌሎችም አካባቢዎች እንደዚህ ነው። ስለዚህ አሁን ቁጥር እየቆጠርን ይሄን ያህል ሱቅ ተዘርፏል፣ በዚህ ውስጥ የነበረ ንብረት ይሄን ያህል ነው እያን አይደለም ያለ ነው እና አሁን ነገሮቹ ወደነበሩበት የመመለስ ከመንግስትና የአካባቢው ህብረተሰብ ተጠምዶ ያለው ማለት ነው እና ይሁን ዝርዝር መረጃ ወደፊት የምንሰራው።
የምን ያህል ሰውስ የታሰራል? አሁን ማን ነው በቁጥጥር ስር የዋለው? የትስ ነው ያሉት የታሰሩት ሰዎች?
ዝርዝር እያንዳንዱን መረጃ ያው ቅድም እንዳልኩ ይሄ ጉዳይ በፌዴራል መንግስቱ የተያዘ ጉዳይ ነው። ፌዴራሉ መንግስት የተሰጠው መረጃ ነው እንደ ዋዲ የምናደርገው። እናም በእኛ በኩል እያንዳንዱን ነገር በቀጣይ የምንሰራ ነው ማለት ነው።
ስለዚህ አሁን የታሰሩትን ሰዎች ለምሳሌ በጣም ዋነኛው ጉዳይ የነበረው የኮሎኔል ደመቀ ዘውዴ ነው። ኮሎኔል ደመቀ ዘውዴን በሚመለከት ህዝቡ ወጥቶ ባደራ ወደ እናንተ ለአማራ ክልል ባደራ እንዳስቀመጧቸው ተናግረው ነበር እና አሁን የት ነው ያሉት እሳቸው?
እንግዲህ አሁንም ያው በሚዲያው አንቺም እንደገለጽሽው ኮሎኔሉ በአማራ ክልል አስተዳደርና ጸጥታ የጸጥታ ኃይሎች ዘንድ እጃቸውን ሰጥተዋል። አሁንም በዛው ያሉት። ከዛ በዘለለ ግን ቀጥ ምን ይሆናል ጉዳዩ እንዴት ይታያል የሚለው ይሄ ቀደም እንዳልኩት ፍትህን የሚያስጠብቀው ስርዓት የሚያስጠብቀው የፖሊስ እና የፍትህ ስርዓቱ ከተያዙበትና ሳቸው ከተፈቱበት ሁኔታ የተለየ ነገር የለም።
እንግዲህ እነዚህ ሰዎች አብዛኞቹን በተለይ በእኛም ሬዲዮ ቀርበው በተደጋጋሚ የጠየቅነው ህገ መንግስታዊ መብታችን ነው ካሉት ውስጥ ለምሳሌ ከሶስት በላይ ታሰሩ የተባሉትን ጨምሮ የኮሚቴ 20 ኮሚቴ አባል ነን ብለው ሲገልጹ ነበር፣ በተለያየ ሚዲያም ሲናገሩ ነበርና ከነሱ ውስጥም ነው የታሰሩት። ስለዚህ እነዚህ የኮሚቴ አባላት አይደሉም ማለት ይቻላል። ለረጅም ጊዜ ፌዴሬሽን ምክር ቤትም ድረስ ሄደው ከፌዴሬሽን ምክር ቤትም እየተነጋገሩ እንደሆነ ሲገልጹ ቆይተዋል።
ማንነትን ለመለየት መንግስታዊ መብት ነው። ይሄን ማንም ሊሰጥና ሊነሳ የሚችለው ጉዳይ አይደለም። ሰው የመብት መጠየቅ አለመጠየቅ አይደለም፣ የነሱ የኮሚቴ መሆን አለመሆን አይደለም። እንደተባለው በእነሱ በሌሎችም ሚዲያዎች ምን እናንተ ሚዲያ ጀምር ቀደም እንደተባለው ከፌዴሬሽን ምክር ቤት ድረስ መሄዳቸውን ጥያቄ መጠየቃቸውን በተለያዩ ደረጃዎች ጥያቄ ማቀረባቸውን እንሰማለን እናውቃለን። ነገር ግን 4 ለተፈጠረው ግጭት መንስኤ ነው አይደለም የሚለው ነው ዋነኛው ጉዳይ። ይሄ መንስኤ ነው አይደለም መርሳት ነው አካልና በእነሱ መካከል አስተላለፍ ልዩነት አለ። ይሄን ቢይን ተሰጥቶ ደግሞ ህግ ነው ይሄን። ስለዚህ በዚህ ጉዳይ ላይ በህግ ጥላስር ሆነው እንነጋገራለን ነው። ይሄ ትክክል የሚሆነውና የማይሆነው በፍርድ ቤቶች ነው የሚረጋገጠውና አሁን የኮሚቴ አባላት አይደሉም ብዬ ለሞግት አልችልም።
ግን ደግሞ እነሱም አስተያየት ሲሰጡ የኢትዮጵያ መንግስትም የጸረ ሽብር ግብረ ኃይልም ጉዳያቸውን ህገ መንግስታዊ መብታቸውን የሚጠይቁት ሰዎች ላይ የሽብር ታርጋን በመለጠፍ ወይም አሸባሪ በማለት እንደዚህ አይነት ድርጊት ይፈጽማል። ይሄ ደግሞ በተደጋጋሚ የኦሮሚያም ጉዳይ ላይ ወደ ኮንሶም ሌሎችም ሰዎች እንደዚህ አይነት ህገ መንግስታዊ መብታቸውን የሚያሟላ ጥያቄ ይዘው በመጡ ቁጥር የሚመጣ ምክንያት ነው ይላሉ።
ይሄ ጠቅላላ ጥያቄ ነው። የሀላፊነት የሚሰማው መንግስት እና የህግ የሚመራ አገር በህገ መንግስት የሚመራ አገር ነው ያለው። ለዜጎቹ ኃላፊነት የሚሰማው መንግስትና ህዝብ ነው ያለው። ችግር በተፈጠረ ጊዜ የህግ አርማ ጠብቆ ሰው ተጠያቂ ሊሆንበት የሚችል አገር ነው ያለው እና ስርዓት ያለው። እናም የሚጠየቅ ሰው ሁሉ በህግ አግባብ ተጠያቂ ይሆናል። ጥፋትና ችግሮች መንግስት ለማስታገስ የሚወስዳቸው እርምጃዎች ላይ የሚኖሩ ክሶች እና ወንጀላዎች በእኔ በኩል ተቀባይነት አላቸው እያሉ
እንግዲህ በቪዲዮም ላይ እንደተመለከትነው ያነጋገርናቸው ሰዎች ከነስሜታቸውም ለእኛ እንደነገሩን በጣም በርካታ ህዝብ ጎንደር ላይ ወጥቶ አይተናል። ቪዲዮም እሱን ያሳያል። እና ይሄ ሁላ ህዝብ ተቃውሞ ካለው ምክንያት አለው ማለት ነው፣ አደባባይ ላይ ይሄን ያህል ህዝብ ወጥቶ ከተቃወመ። ስለዚህ በዚህ በእለት ግጭት ብቻ ያን ቀን በተፈጠረው ግጭት ብቻ ይሄ ሁላ ሰው አደባባይ ላይ ሊወጣ ይችላል?
ሱማ ቅሬታ ያለው ባይቃወም አይወጣም። ትክክል ነው። የተቃውሞው ምንጭ ደግሞ ተገምግሞ ከህዝቡ ጋር ከራሱ ከባለቤቱ ጋር መካክሮ ይፈታል ነው እያልኩት። ህብረተሰቡ አደባባይ ላይ የወጣው ቅሬታ ስላለው ጥያቄ ስላለው እናም ግማሹም በትክክል ተገንዝቦ ግማሹም ሳይረዳ ሊሆን ስለሚችል ዞሮ ዞሮ ቅሬታ ሳይኖረው ሊሆን አይችልም። ቅሬታ ኖሮ ነው የወጣው እንጂ ለምስጋና አይደለም የወጣው። ነገሩን በጽሙና እንዲያይ፣ እንዲረዳ፣ እንዲግባባ መመካከር፣ መወያየት ይጠይቃል። አሁንም እየሆነ ያለው ከህዝቡ ጋር ይሆናል ማለት ነው።
ከያነጋገርናቸው ሰዎች ከሚያነሱት ቅሬታዎች አንዱ በአማራ ክልል እንኖራለን ነገር ግን ምንለውን አንሰማም። ለምሳሌ አማራ ክልል ራሱ ብአዴን በራሱን በራሱ ችሎ እያስተዳደረን አይደለም፣ ለጥያቄዎቻችን መልስ አናገኝም፣ ታፍነናል የሚሉ ነገሮችን ያነሳሉ። ይሄ እንግዲህ አንድ ክልል ራሱን የሚያስተዳድር ክልል ከሆነ እንደዚህ አይነት ነገሮች ሲነሱ መጀመሪያ ለምን አላዳመጠም? እንደዚህ አይነት ግጭት ከመፈጠሩ በፊት ለምን ውይይቱ አልተደረገም?
ብአዴንም ሲጀመር የታገለው ለአማራ ክልልና ለሀገራችን ህዝቦች ነጻነት ነው። ይህንን ክልል ለማልማት ድህነት ለማውጣት ነው ከህብረተሰቡ ጋር እየሰራ ያለው። እያንዳንዱ ጉዳይ ላይ ከህዝቡ ጋራ እየመከረ እየዘከረ ነው እየመራ ያለው። እናም ችግሮች ሁሉ ቁጭ ብሎ ሲያወያይ ነው የነበረውና አሁን ያወያየ ነው እየተወያየ ነው በባለቤትነት ችግሩን እየፈታ ነው ያልኩት አሁን የተፈጠረውን ችግር በተመለከተ እንጂ ካሁን ቀደም በተለያዩ ጉዳዮች እኮ በዚሁ ዞን በዚሁ ከተማ በጉዳይ ከተማ ጭምር የክልሉ ልዩ ልዩ አመራሮችን በፌደራል ደረጃ የሚገኙ አመራሮችን በሰላም ጉዳይ ላይ ጭምር ቅርብ ጊዜም በሰላም ኮንፈረንስ ሰፊ ውይይት ነው የተደረገው እና ውይይት ይደረጋል። ስለዚህ አሁንም ይሄንን ጉዳይ ነገሮች ወደነበሩበት ተመለሱ በኋላ ቁጭ ተብሎ ተገምግሞ ከህዝቡ ጋራ ውይይት ተደርጎ የስህተቶች ካሉ እነዚህ ስህተቶች ንቅስ ተደርገው ለወደፊት እንዳይደገሙ የሚታረሙበት በጥንካሬ የታዩ ጉዳዮች ደግሞ ለማጉልበት ስራ ይሰራልና በተለያየ ምክንያት እነዚህ ነገሮች ሊኖሩ ይችላሉ። ያሉ ስህተቶች ደግሞ እየተገመገሙ ይሻሻላሉ ይለወጣሉ ማለት ነው።
መጨረሻ ላይ ኮሎኔል ደመቀ ዘውዱን ለፖሊስ መምሪያ ሲያስረክቡ በውይይት ሌሎቹም የታሰሩ እስረኞች ሊፈቱ በውይይት ደግሞ ነገሮች ሊፈቱ እንደሆነ ተናግረው ነበር ያነጋገርናቸው ሰዎችና ያ ማይሆን ከሆነ ግን ወደ አላስፈላጊ ነገር መሄድ ሊኖር ይችላል የሚል ነገር ተናግረው ነበር። እሱን መደምደሚያው ምንድነው አሁን ይሆን የሚሆነው?
ይሄኛውን ምን አይነት ስምምነት የሚለው ላይ መረጃ የለኝም። ነገር ግን ምረዳውና ይሆናል ብዬ መመገመጥ ሁሉም ነገር በሰላም የሚሆነው ሁሉም ነገር በውይይት ሲፈታ ነው። እዛ ተሻገር ደግሞ ሁሉም ነገር በህግ በታች ስለሆነ ጥፋት ካለ መረጃ ያለበት ሁኔታ ጥፋተኛ ተብሎ በጥፋቱ ልክ ተጠያቂ መሆኑ አይቀርም። ከዛ ውጭ ግን ህዝብ እንደ ህዝብ ጥፋተኛ ስለማይሆን ከህዝቡ ጋር ውይይት ማድረግና ከህዝቡ ጥያቄ የተሳሳተ ካለ ማስረዳት ከህዝቡ ደግሞ በተጨባጭ የሚነሳው ነገር ትክክል ከሆነ መረዳት እና ዋንኛው ነገር መፍትሄው ቁጭ ብሎ በፈተነ ሁኔታ መወያየት፣ በጠረጴዛ ዙሪያ መወያየት እናም እጥረትንና ጥንካሬን ለይቶ ድክመትን ለማረም ጥንካሬን ወደፊት ለማጎልበት የሚረዳ ውይይት ማድረግ መምከር በሂደት ደግሞ ትክክል ሆኖ ህዝብ አላግባብ ያልተረዳቸው ነገሮች ካሉ መረዳዳት ይፈጠራል። ስለዚህ እነዚህን ሁለት ሀሳቦች እስካሰብ ወደ ግጭት ምንም የሚወስድ ነገር የለም ብዬ ነው ማምነው። ምክንያቱም ህዝብ ሚዛን ነው፣ ህዝብ ሁልጊዜ ሚዛን ነው ይመዝናል። መንግስትም ደግሞ እንደተለመደው ህዝብን ያዳምጣል። ስለዚህ መንግስት ህዝቡን ለማዳመጥ ዝግጁ እስከሆነ ድረስ ዝግጁነት አለ፣ ለማወያየት ጀምሯል ብያለሁ በየደረጃው። ህዝቡ ደግሞ በጥሞናና በሰከነ ሁኔታ ነገሮችን ካየ ሄዶ ሄዶ መቋጠሩ የህግ የበላይነት ማስጠበቅና ሰላምን ማስቀጠል ስለሆነ ወደ ግጭት መልሶ የሚያስገባ ነገር ይኖራል የሚል እምነት የለኝም። ይሄ ደግሞ ህዝብና መንግስት ወደ ሰላም ለማምጣት ጠንክረው በሰሩበት ስራ ልክ የሚወሰድ ይሆናል ማለት ነው።
እንግዲህ እርስዎ እየገለጹት ያሉት ነገሮች በውይይት እንደሚፈቱ በሂደትም እየተስተካከሉ እንደሚሄዱ ነው። ዛሬ ያነጋገርናቸው ሰዎች እንደገለጹልን ግን ለተቃውሞ አደባባይ የወጡ ሰዎች ዝርዝር ወጥቶ እየታሰሩ መሆኑን፣ የወልቃይት ኮሚቴ አባላትና ተወላጆችም እየታደኑ ዛሬ እንኳን አቶ አደራጀው ናኘው የተባሉ የኮሚቴ አባል ሊታሰሩ ሲሉ እንዳመለጡ እየነገሩን ነው። እና እነሱ እንደሚሉትም ሁሌም መንግስት ከተቃውሞ በኋላ የተቃወሙትን ሰዎች እየለቀመ ያስራል። እንደሱ አይነት አሰሳና አሰራም ጀምሯል። በጎንደር ከተማም ይኸው እየተደረገ ነው ብለውናል። ነገሩ በውይይት ይፈታል ከተባለ ለምን እንዲህ አይነት ነገሮች ይኖራሉ?
በውይይት ይፈታል ማለት ምን ማለት ነው? በነገሮች በውይይት ይፈታል ሲባል ምን እንደገለጽኩልሽ ሁሉ ነገር ደግሞ ከህግ በታች ነው። የህግ የበላይነት ይከበራል። በህግና በህግ መዳኘት እንደተጠበቀ ስለሆነ የህግ ጥሰት እና ጥፋት ወንጀል የፈጸመ ካለ ይጠየቃል። ይሄ ደግሞ በትክክለኛ መረጃና ማስረጃ ላይ ተመስርቶ ነው የሚሆነው። አሁን ስለተነሳሽ ጉዳይ መረጃ የለኝም። መረጃ ስለሌለኝ እኔም ማምነው ስርዓቱም የሚለው ሰው መብቱን በጠየቀ አይከሰስም፣ አይወቀስም፣ አይጠየቅም። እዚህ ግጭት ግን በዚህ ሁኔታ ውስጥ አሁን ጎንደር ከተማ ውስጥ ወይ ደግሞ በሌሎች አካባቢዎች ግጭት በተከሰተባቸው አካባቢዎች ዘረፋ ያካሄደ ካለ በዚህ ግጭት ውስጥ ነው የዘረፈውና መጠየቅ የለበትም የሚል አስተሳሰብ ሊመጣ አይችልም። ግጭቱ መሀል ነው፣ ግጭት ስለነበረ በግጭቱ መሀል ነው ወንጀል ፈጸመው ወይያ። ስለዚህ በግጭት ውስጥ በነበረበት ሁኔታ ያለ ነገር አይታይም የሚባል ነገር አይኖርም። ስለሆነም የእያንዳንዱ ሰው ጉዳይ የሚታይ የሚመስለኝ እኔ ቅድም ባልኩት በተጨባጭ መረጃና ማስረጃ ነው። ተጨባጭ መረጃ ሲኖር ይህንን የሚመራው አካል በተጨባጭ መረጃ ላይ ተመስሮ ይጠይቃል እና በዚህ ልክ ነው የሚሆነው። እያንዳንዱ ግን አሁን ካነሳሽው የኮሚቴ አካል ኮሚቴ አባላት እና ከመሳሰሉት ጋር የተያያዘው ጉዳይ በዝርዝር በጥቅሉ ልናገር ካልተቻለ በስተቀር በዝርዝር ልናገር አልችልም ማለት ነው። ሰው መብቱን ስለጠየቀ በየትኛውም ቦታ ሊታሰር ሊጠየቅ አይችልም። መብቱን ስለጠየቀ መብቱን የጠየቀበት አግባብ ግን ህገወጥ ከሆነ ወንጀል ከሆነ ይሄ ተጠያቂ ልንስማማ ምንስለ ምንድን ነው? መብትን ስንጠይቅ የሌላን መብት ደፍጠን ከሆነ የሌላን መብት ጥሰን ከሆነ ተጠያቂነት አናመልስም ማለት ነው። በዝርዝር ግን አሁን ቅድም ከጠቀስሻቸው ግለሰብ ጋር ከመሳሰሉት ጋር የተያያዘው ነገር ዝርዝር መረጃ ስለሌለኝ በዚህ ላይ አስተያየት ለመስጠት ይከብደኛል።
አዎ፣ እርስዎ እንዳሉት እንደዚህ አይነት ከህጉም ከህገ መንግስቱም ጋር የሚጋጭ ተግባር የፈጸሙ ሰዎች በህግ መጠየቃቸውን እኛም ያነጋገርናቸው ሰዎች ሌሎችም በህግ መጠየቅ አለባቸው እንደዚህ አይነት ድርጊት የፈጸሙ ሰዎች የሚል ላይ ክርክር ያለ አይመስለኝም። ነገር ግን እነዚህን ሰዎች ስናነጋግራቸው እስክሪፕቶና ወረቀት ብቻ ይዘን በህገ መንግስቱ ላይ የሰፈረልንን መብታችንን ስንጠይቅ ባልታወቀ ሁኔታ ሌሊት ላይ ክልሉ እንኳን የማያውቃቸው ታጣቂዎች ሌሊት ላይ መጥተው የተወሰኑትን የኮሚቴውን አባላት አፍነው ወስደዋል፣ አንዱን ደግሞ ሊወስዱ ሲሉ የተፈጠረ ግጭት ነው በሚል ያነሳሉ። እኔም ያነሳ ሁሉት ይህንን ነው። መብታችንን በመጠየቃችን ምክንያት ሌላ ስም ተለጥፎልን እየታሰርን ነው የሚለውን እየታሰርን ነው በሚል የሚያነሱትን ጥያቄ እዚህ ላይ ግን አያይዤ ልጠይቆት። በዚህ ሳምንት ጎንደር ላይ አሁን እርሶም እንደገለጹልኝ ጎንደር ላይ፣ ደባርቅ ላይ፣ ወልቃይት ተቃውሞና ግጭቱ አለ። እንደ አንድ የክልል መንግስት እንደዚህ እዚህም እዛም እንደዚህ አይነት ቅሬታዎች ካሉ በትክክል ክልሉ ህዝቡን እያስተዳደረ ነው ማለት ይቻላል?
ክልሉ በደንብ ህዝቡን እያስተዳደረ ነው። ምን ማለት ነው ይሄ? ክልሉ ህዝቡን በደንብ እያስተዳደረ ነው ማለት በክልሉ ውስጥ ልማትን ማምጣት፣ ሰላምን ማምጣት፣ መልካም አስተዳደር ማስፈን ነው። ይሄ በሆነበት ሁኔታ ውስጥ ግን እንከን አይገጥምም፣ ችግር አይገጥምም ማለት አይደለም። በዚህ ሀገር ውስጥ ህግ በማስከበር ሂደት ውስጥ በምንም ይሁን በምን ክስተቶች አይከሰቱም ማለት አይደለም። በዚህ አገር ውስጥ በዚህ ክልል ውስጥ በአማራ ክልል ካሉት አማራ ክልል እንደሚታወቀው ሰፊ ክልል ነው። እነዚህ ሁለት እና ሶስት አካባቢዎች ላይ ይሄን ሰሞን ችግር ተከስቷል። ይሄ ችግር ቀላል ነው እያልኩ አይደለም፣ መከሰት አለበት እያልኩ አይደለም። መከሰት የሌለበት የክልሉንም መንግስት ያሳዘነም ያሳሰበም የክልሉን ህዝብም የሚያሳዝንና የሚያሳስብ ጉዳይ ነው። መደገም የሌለበት መከሰት የሌለበት ነው። ምክንያቱም ገና የምንገነባው እንጂ የምናፈርሰው ነገር ያለን ህዝቦች አይደለንም። ስለሆነም ይሄ መከሰት የሌለበት ነገር መከሰቱ ግን በመጀመሪያ ደረጃ ይሄንንም እኮ ሁኔታ ማርገብ የቻለው የአማራ ክልል ህዝብና መንግስት ነው። የጎንደር ህዝብና የአካባቢው አመራር ነው። ደባርቅ ላይ ትንሽ ትናንትና ብልጭ ብሎ የነበረውንም ያመከነው የደባርቅ ህዝብ ነው፣ የደባርቅ አመራርና ህዝብ ነው። ስለዚህ የአማራ ክልል መንግስትና ህዝብ በምንም መስፈርት በእነዚህ አሁን በሚታዩ ችግሮች ተነስቶ ክልሉን እየመራ ነው አይደለም ብሎ መበየን ስህተት ነው የሚሆነው። ህዝቡም ይህንን አይልም፣ የክልሉን መንግስት ይህንን አይልም። እነዚህ ችግሮች ግን ትምህርት ተወስዶባቸው ሊታረሙ የሚገባቸው ናቸው። የክልሉ መንግስት ከዚህ ትምህርት ይወስዳል፣ የአካባቢው ህብረተሰብ፣ የአካባቢው አመራር ትምህርት ይወስዳል። ምክንያቱም የምናጣው የወገኖቻችንን ህይወት ነው፣ የምናጣው የወገኖቻችንን ንብረት ነው፣ የንጹሐን ዜጎች ንብረት ነው። የትም የሚጠፋው ህይወትም የሚጠፋው። ስለዚህ ይሄንን የማስቆም ብቃትም ስላለ ነው፣ የመምራት ብቃትም ስላለ ነው አሁን እነዚህን ችግሮች ማርገብ የተቻለው። ይሄ ደግሞ የመንግስቱ ብቻ ሳይሆን የሰላም ወዳዱ ህዝብ ነው ማለት ነው። በየአካባቢ ያለ የጎንደር ሰላም ወዳድ ህዝብ ነው ይሄንን ነገር ማብረድ የቻለው። በደባርቅ ትናንትና የተከሰተውን ቅድም እንዳልኩት ዛሬ ህዝቡ ቁጭ ብሎ መክሮ ተዋልደን አብረን የኖርን ሰዎች የትም ይሁን የት ንብረት እያጠፋን ወደኋላ መመለስ የለብንም ብሎ አውግዟል። ስለዚህ ይሄንን የሚመራ መንግስትና ህዝብ ባለበት የመምራት አለመምራት ጥያቄ ሊመጣ አይችልም ማለት ነው።
ሰሞኑን እንግዲህ በዚህ ቀውስ ከተፈጠሩት ጉዳዮች አንዱ የብሔር የሚመስል ጥቃት መፈጸሙ የተነገረ ነው። የአንዱን ብሔር ንብረት ማቃጠሉም ተነግሯል። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳም ሰሞኑን ከትላንት በስቲያ ለፋና ብሮድካስቲንግ በሰጡት መግለጫ ጉዳዩ አንድ ብሔር ለማጥቃት የተጠቀሙበት ነው በማለት ጠቀስ አድርገው አልፎ ነበር እና አሁን ደግሞ እርስዎም ንብረት መቃጠሉን እየነገሩን ነው። ከንብረት መቃጠሉ ጋር በተያያዘ ደግሞ ያነጋገርናቸው ሰዎች መንግስት እሱ የፈጠረው ነው ይላሉ እና ይሄ ነገር በእናንተ አካባቢ በእናንተ ክልል የተፈጠረው ነገር የብሔር ግጭት ነው ማለት ይቻላል?
ግጭቱ የብሔር ግጭት አይደለም። በመሰረቱ ይሄንን ጉዳይ ከልኩ በላይ ወጥሮ ከልኩ በላይ ወስዶ ምናልባትም ይሄ ሀገር በሰላም ሊቀጥል የሚችለው ተቻችለውና ተከባብረው ቋንቋ፣ ባህል፣ ወግ፣ ብሔር፣ አካባቢ ሳይለያቸው የጋራ ቤት በጋራ መገንባት ሲችሉ እንደሆነ ያው ሁላችንም እናምናለን። ነገር ግን ደግሞ ይሄ የተበላሸ ህዝብና ሀገር ሊጠፋ ምናልባትም እንደ ሀገር መቀጠል የማንችልበት ደረጃ ላይ ሊያደርስ እንደሚችል ይታመናል። ስለዚህ በጋራ ተሳስረን እንድንቀጥል፣ ልማት እንድናፋጥን፣ ድህነትን እንድናስወግድ እንሰራለን። በሌላ በኩል ደግሞ ቁርሾ እንዲፈጠር፣ ግጭት እንዲፈጠር በየቦታው ያልተደረገ ነገር ተደርጎ መውሰድ አለ። ስለዚህ ብጥብጥ እንዲነግ በሚፈልግ ኃይል የሚያበላው የሚያዋጣው አብረው ተቻችለውና ተከባብረው በኖሩ ወገኖች መካከል ግጭት ከተፈጠረ እንደሆነ ስለሚወሰድ ወደ ተለያየ ቦታ ወይ በሃይማኖት ወይ በመልክ በብሔር የሚገለጽ ግጭት እንዲፈጠር ይፈልጋል። ስለዚህ ይህን በእኛም ክልል በየትኛውም ቦታ በንቃት የምንከታተለው የምንሰራበት ህዝቡም የሚያወግዘው ነው። አሁን በአጠቃላይ የብሔር ግጭት ነው ተብሎ ሊወሰድ አይችልም። በእርግጥ ይህ እንዲሆን የፈለገ አርማ ያላቸው ወገኖች የተለያዩ ሚዲያዎችን ተጠቅመው ቅስቀሳ ያካሂዳል። ይሄ ትክክል አይደለም። ህዝቡም መንግስትም ይህን በውል ስለሚገነዘብ ነገሮች ወደዚህ እንዳያመሩ በጥንቃቄ ይሰራል ማለት ነው።
አቶ ንጉሱ ጥላሁን እንግዲህ ለዛሬ ለሰጡኝ ማብራሪያ በጣም አመሰግናለሁ። እንግዲህ በቀጣይም ህዝቡ የሚያነሳቸው ጥያቄዎች ሲኖሩ ማብራሪያ እንደሚሰጡን እርግጠኛ ነኝ።
ችግር የለም። በማንኛውም ሰዓት መረጃ እንሰጣችኋለን። አመሰግናለሁ።
አመሰግናለሁ። እግዚአብሔር ይስጥልኝ።
ለማጠቃለያ ዜናዎቹ ሄኖክ ሰማግዜር ነኝ። የቱርክ ፕሬዚዳንት ረጀብ ጣይብ ኤርዶዋን ዛሬ በኢስታንቡል ለደጋፊዎቻቸው ባደረጉት ንግግር የቱርክ አየር መንገድ በረራ መጀመሩንና የአንካራ አየር ማረፊያ በቅርቡ እንደሚከፈት ተናገሩ። ፕሬዚዳንቱ ይህንን የተናገሩት የሀገሪቱ የውጭ ጉዳይ መስሪያ ቤት የሀገሪቱ ሰራዊት አዛዦች ወታደራዊ መፈንቅለ መንግስት አካሄዱ ባሉ ማግስት ነው። የሰሜን አትላንቲክ ጦር ቃል ኪዳን መሪ የንስ ስቶልንበርግ በሀገሪቱ መረጋጋት እንዲኖር ጥሪ ሲያቀርቡ፣ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደግሞ ጉዳዩን በቅርበት እየተከታተሉት እንደሆነ ተገልጿል። ከዚህ ጋር በተያያዘ የሶማሊያ መንግስት በቱርክ መፈንቅለ መንግስት ስማቸው የተነሳው ፈቱላህ ጉሌን ጋር የተገናኙ ድርጅቶችን እንዲዘጋ አዛለች። የሀገሪቱ ካቢኔ ውሳኔውን ያሳለፈው ጉሌን በቱርክ በተከሰተው መፈንቅለ መንግስት እጃቸው እንዳለበት ከተገለጸ በኋላ ነው። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ውስጥ የሪፐብሊካኑን ፓርቲ ውክልና ያገኛሉ በሚል ያሉት ታሳቢ እጩ ዶናልድ ትራምፕ ለመጀመሪያ ጊዜ በዛሬው ዕለት በኒውዮርክ ከምክትል ፕሬዚዳንታዊ ምርጫቸው የኢንዲያና ገረ ገዥ ማይክ ፔንስ ጋር ታይተዋል። ዜናው አበቃ። በነገው ዝግጅት እንገናኛለን።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን በብርሃን ኃይሉና በሌሎቹም ባልደረቦች ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.
Thank you.